Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ረቡዕ የካቲት 3 2013 ዓ.ም መሰናዶውን ጀመረ። ጤና ይስጥልኝ፣ እንዴት አምሽታችኋል? ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ዕለት በኦሮሚያ ክልል በቦረና ያቤሎና በሻሸመኔ ተማሪዎች ባደረጉት የሰላማዊ ሰልፍ አንድ ሰው ሞቶ ከ50 የማያንሱት መታሰራቸው ተገለጸ።
የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደረሰዋል። ከዛ ሰልፉ ተበታትኗል።
የሰማችሁት ከሰልፉ ተሳታፊዎች መካከል ነበረ። ሰልፉ ምን ይመስል እንደነበረ የኦሮሚያ የጸጥታ አስተዳደር ምላሽንና የሰልፉን ተሳታፊዎች አካተን ዘገባ አጠናቅረናል። በሌላ በኩል ሴታዊት የጾታ ንቅናቄ ተቋም በግጭት ወቅት የሚፈጸሙ ጾታዊ ጥቃቶችን በተመለከተ የፊርማ ማስተባበያ አስተናግዷል።
የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማና ያኔ የተጀመረ ይመስለናል። ስለዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት።
የሰማችሁት የንቅናቄውን መስራች ዶክተር ስህን ተፈራን ነው። በግጭት ወቅት ለሴቶችና ልጃገረዶች በዘላቂነት መድረክ ስላለባቸው ነገሮች ከአሜሪካ ድምጽ ጋር ቆይታ አድርጓል። የቴክኖሎጂ ዘገባም አለን። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ዜናውን ደግሞ ሀብታም ስዩም አስተናግዶላችኋል። ኤልያስ አስማረ በቅንብሩ ተከታዩ 30 ደቂቃ ይዞን ይዘልቃል። አብራችሁን ስለምታመሹ እያመሰገንን አሁን ወደ ዜናዎቹ እናልፋለን።
አመሰግናለሁ ኤደን። በረሃባድማ ዛሬ ለ13ኛ ቀን የቀጠሉት እነ ጀዋር ሲራጅ መሐመድ ምግብ እንዲበሉ ሊያግባቧቸው ቃልቲ ማረሚያ ቤት ሄደው የነበሩ ሽማግሌዎችና የእምነት አባቶች ሊያሳምኗቸው አለመቻላቸውን ገለጹ። ሽማግሌዎቹ ይመለከታቸዋል የሚሏቸውን የመንግስት አካላትንም ለማነጋገር ማሰባቸው ተገልጿል። በረሃባድማው ላይ ከቆዩት ውስጥ ወደ ሆስፒታል የተወሰዱ መኖራቸውም ተገልጿል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ 3 ሰዓት ጀምሮ በሚደመጠው መርሃ ግብር ይቀርባል። 40 የሚሆኑ አባላትን ያዘው የሃይማኖት መሪዎችና የሀገር ሽማግሌዎች ቡድን ከትናንት በስቲያ ወደ መቀሌ ከተማ አመርተው ትናንትና ዛሬ በተለያየ መልኩ ከክልሉ ግዚያዊ አስተዳደር ባለሙያዎች፣ ከመቀሌ ከተማ የተወሰኑ ነዋሪዎችና ከተወሰኑ ተፈናቃዮች ጋር ውይይት ማድረጋቸውን ገልጸዋል። በውይይቱም ለትግራይ ክልል አስቸኳይ የሰብአዊ እርዳታ እንደሚያስፈልግ፣ በክልሉ ውስጥ የሚገኙ የኤርትራ ወታደሮች እንዲወጡና በአማራ ክልል ኃይሎች የተያዙ የትግራይ ቦታዎች እንዲለቀቁ እንዲደረግ ከተሳታፊዎች ጥያቄ እንደቀረበላቸው የኢትዮጵያ ሃይማኖት ተቋም ማት ጉባኤ ዋና ጻፊ ቀሲስ ታገይ ታደለ ለአሜሪካ ድምጽ ገልጸዋል። በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛው ታሪካዊ ክስ በትናንትናው ዕለት በሕግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወራት በፊት በምክር ቤቱ ሕንጻ ላይ በደጋፊዎቻቸው የተካሄደውን አመጽ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመጹ የተካሄደው የምክር ቤቱ አባላት በ2020 ምርጫ ፕሬዚደንት ትራምፕን ድል የነሱትን የጆ ባይደን የምርጫ ውጤት በማጽደቅ ሂደት ላይ እያሉ መሆኑ ይታወሳል። ደቡብ ኮሪያ በአስትራዜኒካና በኦክስፎርድ ዩኒቨርሲቲ ትብብር የተቀመመ መሆን የኮቪድ-19 ክትባት በአረጋውያን ላይ በሽታውን እንደሚከላከል የሚያሳይ በቂ መረጃ የለም የሚል ስጋት ቢኖርም ክትባቱ ለሁሉም ሰዎች እንዲሰጥ ፈቅዳለች። ጀርመንና ፈረንሳይን ጨምሮ በርካታ የአውሮፓ ሀገሮች የአስትራዜኒካው ክትባት ከ18 እስከ 64 ዓመት ድረስ ውስጥ ላሉ ብቻ እንዲሰጥ መወሰናቸው ይታወቃል። ፋይዘርና ኦክስፎርዱ ክትባት ደቡብ አፍሪካ ውስጥ የተከሰተውን የተለየ የኮሮና ቫይረስ ዝርያ የመከላከል አቅሙ ደካማ ነው የሚል አዲስ ጥናት ተከትሎ ሀገሪቱ ክትባቱ ለዜጎች እንዳይሰጥ ይከልክላለች። ይህም በክትባቱ ዙሪያ አዲስ ጥርጣሬን ቀስቅሷል። በጋና ፓርላማ አባላትና ሰራተኞች ዘንድ የኮሮና ቫይረስ ከተዛመተ በኋላ ምክር ቤቱ አብዛኛውን የሥራ እንቅስቃሴውን ለሶስት ሳምንታት መዝጋቱ ተገልጿል። ትናንት የምክር ቤቱ አፈ ጉባኤ አልባን ባግቢን በሰጡት መግለጫ ከ275 የፓርላማው አባላት 17ቱ ለቫይረሱ እንደተጋለጡ አመላክተዋል። ከ500 የፓርላማው ሰራተኞች መካከል 151ን ቫይረሱ እንደያዛቸው አክለው ተናግረዋል።
ሀብታሙ ስዩምን ላጫጭር ዜናዎቹ እናመሰግናለን። ጋቢና ቤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ ወደ አዘጋጀ ነው አብይ ርዕስ እንሻገራለን። የ12ኛ ክፍል መልቀቂያ ፈተና ይሰጠን፣ የፖለቲካ እስረኞች ይፈቱ የሚሉ ጥያቄዎችን ይዘው በኦሮሚያ ክልል ያደሉና ሻሸመኔ ከተሞች ውስጥ በትላንትናው ዕለት የተወሰኑ ተማሪዎች ሰልፍ ወጥተዋል። ያደሉ ውስጥ ከፖሊስ ጋር በተፈጠረ ግጭት የአንድ ሰው ህይወት ማለፉና የታሰሩም እንዳሉ ተገልጿል። ሪፖርተራችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ እርምጃው ተመጣጣኝ ነበር ብለዋል። ዝርዝሩን ሙክታር እንደሚከተል ያቀርባል።
ያቤሎ ውስጥ ተማሪዎች ያደረጉት ሰልፍ የጀመረው ከጠዋቱ 1 ሰዓት ቀደም ብሎ ነበር። ተማሪዎቹ ወቅታዊ የፖለቲካ ጉዳዮችን ማንሳታቸውንና በብዛት ግን የ12ኛ ክፍል መልቀቂያ ፈተና በጊዜ እንዲሰጣቸው መንግስት አፋጣኝ እርምጃ እንዲወስድ መጠየቃቸውን ተናግረዋል። ከከተማዋ አካባቢዎችና ከከተማዋ ትምህርት ቤቶች የተሰባሰቡ ተማሪዎች መበተን የጀመረው ፖሊስ ኃይል እርምጃ መውሰዱን ተከትሎ መሆኑን ቪኦኤ ያነጋገረው ሰው ገልጿል። መጀመሪያ ወደ 150 የሚሆኑ ተማሪዎች ሰልፍ ሲወጡ ወደ 30 የሚጠጉ ፖሊሶች መጥተው በድብደባ በተኗቸው። አንድ ሰው ሞቶ ሌሎች ላይ ጉዳት ደርሷል። ሟቹ ገልመደበሶ ደደቻ ይባላል። ሰልፍ ውስጥ የነበረ ሳይሆን ፖሊስ ተማሪዎችን እያባረረ ሲመጣ እሱ ከካቶሊክ የማደሪያ ግቢ አድሮ እየወጣ እያለ ነው አንድ ላይ የተገጣጠሙት። ከዛ ፖሊሶች ይዘው በድብደባ ብዛት እንዲሞት አደረጉት። ይህ ሰው በጥይት ሳይሆን ከድብደባ ብዛት ነው የተገደለው። ሌሎች ጉዳት የደረሰባቸው ጉዮ ጃርሶ፣ ገልገሎ ጃተኒ፣ ገልገሎ ሶሬ፣ ዲዳ ጎዳና፣ ገልገሎ ሁቃ፣ ጫኪ ጎዳና የምትባል ሴትና ሌሎችም ብዙ አሉ። ይህንን ሰልፍ ተከትሎ የታሰሩ ሰዎችም አሉ። በግምት ከ60 እስከ 70 ይሆናሉ። እኛ ሰልፉን የወጣንበት ምክንያት የ12ኛ ክፍል ፈተና በጊዜ እንዲሰጠንና መንግስት ለጉዳዩ ትኩረት እንዲሰጥ ለመጠየቅ ነበር ነው ያሉት። ሌላኛው ተመሳሳይ ሰልፍ የተደረገው በሻሸመኔ ከተማ ውስጥ ሲሆን በስፍራው እንደነበረ ለቪኦኤ የገለጸው ሰው እንዲህ ብሏል።
ትላንት ሻሸመኔ ላይ ሰላማዊ ሰልፍ አቶ ጀዋር መሐመድ አምዛ ቦረና በቀለ ገርባ ይፈቱ የሚል ተቃውሞ ነበረ። በዛ ላይ የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አድርሰዋል። ከዛ ሰልፉ ተበታትኗል።
ሰልፉ ከየት ተነስቶ ነበር ወዴት የሚሄደው?
ሰልፉ ከትምህርት ቤት ነው የጀመርነው፣ አደባባይ አካባቢ ነው የጀመርነው። ከዛ ግራንድ ሮያል መባል ስላለ እዛ ስንደርስ ነው ፖሊሶች የመጡ፣ በባጃጅ ነው የመጡት። ከዛ ተኩስ ጀመሩና ተማሪዎቹ ተበታተኑ።
ምን ያህል ሄደዋል ማለት ነው? በግምት
ቢያንስ 300 ሜትር ይሆናል። በግምት
ስንት ተማሪ ይሆናል ሰልፉ ላይ የተሳተፈው?
ብዙ ተማሪ ናቸው፣ ወደ 400 የሚደርስ ተማሪዎች ነው።
ከዛ በኋላ ፖሊሶች ከመጡ በኋላ ምንድን ነው የሆነው?
ተማሪዎች ላይ ተኩስ ጀመሩና ብዙ ተማሪዎች ሴቶች ላይ ትልቅ ጉዳት አደረሱና ብዙ ሴቶች ነው የተያዙት። ወደ 010 እንትን ፖሊስ ጣቢያ ነው ያደረሱት። ማን ነው ሰልፍ የጠራ ብሎ ንገሩን ተብሎ በጣም ነው ጉዳት ያደረሱት ብዙ በአብዛኛው ሴቶች ላይ።
ወደ ፖሊስ ጣቢያ ተወሰዱ ያልካቸው ሰዎች ስንት ይሆናሉ?
ወደ 30 የሚጠጉ ተማሪዎች ናቸው የተያዙት። እስካሁን አልተፈቱም እና አሁንም ዛሬ ጠዋት የሻሸመኔ መሰናዶ ትምህርት ቤት ፊት ለፊት ብዙ ፖሊሶች ነው ያሉት፣ እንትን መዛራ ይዞ ማለት ነው።
በሁለቱም ከተሞች በተፈጠረው ሁኔታ ላይ ያላቸውን መረጃ ምላሽ እንዲሰጡን የአካባቢውን ባለስልጣናት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ምላሽ የሰጡን የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተማሪዎቹ የፖለቲካ ተልእኮ በመያዝ የወጡ መሆኑን ጠቅሰው ትምህርት ቤቶች የፖለቲካ ሳይሆን የእውቀት ማዕድ በመሆናቸው የጸጥታ ኃይሉ እንቅስቃሴውን በቁጥጥር ስር አውሏል ብለዋል።
አቅመቢሶችን፣ አቅመደካሞችን እንዳይበዘብዙ፣ እንዳያጠፉ፣ ህይወታቸው ንብረታቸው እንዳያጠፉ መከላከል ስለሆነ መንግስት ይህን ግዴታውን የመወጣቱን ይቀጥላል፣ ሊቀጥሉበትም ይገባል።
በተለይ በያቤሎ በተደረገው ተቃውሞ በሰው ህይወት ላይም አደጋ መድረሱን ሰውም መገደሉን የተነገረው፣ ይህም በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንድን ነው በተጨባጭ ያለው መረጃ?
በያቤሎ አካባቢ አንድ የሁለተኛ ዓመት ተማሪ ከትምህርት ቤቱ ከዩኒቨርሲቲው ዊንድራውል ሞልቶ ወደ አካባቢ የተመለሰ ተማሪ ጉዳት ደርሶበታል። ተማሪው ላይ ጉዳት የደረሰው በጦር መሳሪያ ሳይሆን በነበረው ከፖሊስ ጋር ባነበረው ፍጥጫ የእጅ ለእጅ ታይዞ ተጎዳው
የሞተው ማለት ነው ወይ ምን አይነት ጉዳት
አንድ ሰው የተጎዳ ማለት የሞተው ነው እንግዲህ ከዛ በተለየ የደረሰ ሌላ አይደለም እሱም ከፖሊስ ጋር በገጠመው ግብግብ ነው ችግር የደረሰበት ፖሊሱም ጉዳት ደርሶበት አክም ቤት ነው ያለው የተወሰደው እርምጃ ሚዛናዊ አይደለም የሚለውን ከዚህ አንጻር መገምገም ይቻላል ሌላኛው በሰልፍ ውስጥ የነበሩት ከህግን ለማስከበር አንጻር የተወሰኑ ሰዎች ቁጥጥር ስር ሊውሉ ይችላሉ መንግስት ህግና ስርዓትን የማስከበር ኃላፊነት አለበት ዋና ተግባሩም እሱ ነው ሁለተኛ የክልሉ መንግስት የኦሮሞ ህዝብ ለዘመናት ታግሎ ያገኘውን የድል ውጤቱን ነጣቂዎችን አይሻም አይፈልግም ሶስተኛ ደረጃ ትምህርት ቤቶች የእውቀት ግብይት ስርዓት የሚካሄድባቸው በመሆኑ በዚህ በትምህርት ቤት አካባቢ ጽንፈኛ ኃይል ተሰብስቦ ያዋጣኛል ብሎ የእሱን ተልዕኮ ሊያስፈጽሙ የሚችሉ ኃይሎችን አስተባብሮ የነገው ቀቱን የነገ ብቃቱን የነገ ተስፋውን ለማስፋት የሚሞክሩ ኃይሎችን ያለምንም ምህረት የሚታገሉ መሆኑን ለመገንዘብ ይገባናል።
ሰልፎቹ ማን እንደጠራና እንዳስተባበረ ከሰልፈኞቹ የተገለጸ ነገር ባይኖርም የክልሉ ጸጥታ አስተዳደር ቢሮ ኃላፊ ግን ከሰልፎቹ በስተጀርባ ሰሞኑን ህዝብ ለጠቅላይ ሚኒስትሩ ያሳየው ድጋፍ ያላስደሰታቸው በኢትዮጵያ ስም የሚንቀሳቀሱ ጽንፈኞችና ተምከተኞች በሌላ በኩል ደግሞ የኦሮሞ ጽንፈኞች አሉበት ብለዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሰላም ለዘገባው እናመሰግናለን። ኢትዮጵያ ውስጥ ባለፉት 3 አመታት በተከሰቱ ግጭቶች ሳቢያ ህዝቦች ሀብት ንብረታቸውን በመተው ከመኖሪያ ቀያቸው ተፈናቅለዋል። ብዙዎችም ህይወታቸው አልፏል። ሴቶችም መደፈራቸው ተሰምቷል። ሴታዊት የጾታ ንቅናቄ በሴቶችና ልጆች ላይ የሚደርሱ ጾታዊ ጥቃትን በተመለከተ ባለፈው ቅዳሜ ለት ውይይት ያደረገ ሲሆን ውይይቱን በተመለከተ ከሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስን ተፈራን አነጋግሬ ያሰናዳሁት ዘገባ እንደሚከተለው ይቀርብላችኋል። የሴታዊት ንቅናቄ ባለፈው ቅዳሜ የተለያዩ ባለድርሻ አካላት በተገኙበት ግጭት በሴቶችና በልጃገረዶች ላይ የሚያሳድረውን ጫና በተመለከተ ውይይት አድርጓል። በውይይቱ ላይም ባለፉት 3 አመታት በአገሪቱ የተፈጠሩ ግጭቶች በሴቶች ላይ ስላሳደሩት ተጽዕኖ በተመለከተ በኬር ኢትዮጵያ የተዘጋጀ ጥናታዊ ጽሑፍ ቀርቧል። ጥናቱን ተመርኩዞ ውይይት የተደረገ ሲሆን በአጠቃላይ አሁን ላይ መደረግ ስላለባቸው እንቅስቃሴዎችና በዘላቂነት መነሳት ስለሚገባ ጥያቄዎችም የተለያዩ ሐሳቦች ተንሸራሽረዋል። የሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራ በተለያዩ የግጭት ቀጠናዎች ስለሚሰሙ የሴቶች ጥቃት በጥቂቱ እንደዚህ ያስረዳሉ።
ነገሩን ከሚያውቁት የሶሻል ሚዲያ ላይ ዝም ብለን ቁጭ ብለን ከምናወራው እነዚህን አካባቢዎች ሄደው ካዩት ባለሙያዎች መስማት የሚጠቅመው ለዚህ ነው። ስለዚህ ጉዳይ ስለግጭቶች ጉዳይ ብለን ነው ስብሰባ የጠራነው። ባለፈው ቅዳሜ ጥሩ ሄደ ብለን አስባለን እና ማንኛውም ሴት መጎዳት የለባትም፣ ማንኛውም ሴት መደፈር የለባትም። ግን ሁሉም አካባቢ ያለው ተመሳሳይ ፓተርን ነው ያለው። ያው የጥቃት አንዱ ኤክት ሴቶችን መጉዳት ስለሆነ ጥቃት ሁሉ ጊዜ ያለ ነገር ነው እና ሰው ሲተናገል ብዙ ጊዜ በወንዱ ነው የሚቆጠረው። ማውራ ነው አይደል የሚባለው። እና እርዳታም ሲመጣ ሁሉ ጊዜ ለወንዱ ነው የሚሰጠው። ብዙ ጊዜ ብዙ ኮሚኒቲዎች ውስጥ ያለው ግን አንድ ወንድ 3-4-5 ሚስት ሊኖረው ይችላል። ሁሉ ሚስቶች ልጆች ይኖሯቸዋል። በየቦታው ተከፋፍለው ነው ያሉት። እና ብዙ ጊዜ በወንድ ፎከስድ የሆነ እርዳታ ሚስ ያደርጋል። ምክንያቱም እሱ የሚሰጠውን እርዳታ ለአንድ ሚስት ብቻ ነው ሊሰጥ የሚችለው፣ እንደ አንድ ቤተሰብ የሚታሰበው እሱ ስለሆነ። ይሄ ብዙ ጊዜ ከድሮም የምናየው ነገር ነው። ኢትዮጵያን ነባራዊ ሁኔታ አብዛኛው ሰው አንድ ወንድና አንድ ሴት ብቻ በትዳር እንደማይኖሩ የሚዘነጋ ነው። በተለይ በገጠር አካባቢ በመጠ ስለሆነ ማለት ነው። ሁለተኛ በስደት ጊዜ ግጭት ሲመጣ ያው ብዙ ጊዜ ማስጠንቀቂያ የለም፣ ከልጆቻቸውን አቅፈው ነው የሚወጡት። እና አንዲት ሴት ልክ እንደወጣች የወር አበባዋ ሊመጣ ይችላል። የወር አበባዋን መጠበቂያ መንገድ የላትም። የምታጠባ ሴት ልትኖር ትችላለች፣ እርጉዝ ሴት። እና በአሁን በትግራይ ግጭት ብዙ ጊዜ እየሰማን ያለ ነው ሴቶች መንገድ ላይ ሲወልዱ የሚለው ነው። ወደ ሱዳን ሲሄዱ ግጭቱ ልክ እንደተጀመረ በሁለተኛው በሶስተኛው ቀን የሰማነው። ምክንያቱም የሴቶች ጥያቄ ጊዜ የሚሰጥ አይደለም። አንዲት ነፍሰ ጡር ሴት ጦርነቱን አስባ አይደለም መውለጃዋን የምታቀደው። ሳነብ ነበር የሮይተርስ ሪፖርት ሽሬ ሆስፒታል በጣም ችግር ከመድረሱ የተነሳ ሴቶች ራሳቸው ነው የሚያዋሉበት፣ በቃ በራሳቸው እየወለዱ ነው እና 20-30 ሴቶች እዛው የወለዱ አሉ የሚል እያነበብኩ ነበረ። እና ግሪመሽ ጦርነት ታስቦ አይደረግም፣ ግን ግጭት ሴቶችን የሚጎዳበት መንገድ ሊታወስ ይገባዋል። የሚያጠቡ ሴቶች እርዳታ ያስፈልጋቸዋል፣ የሚያጠቡበት ቦታ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል። በአርሲ በነበረው ግጭት ወደ አዳማ መጥተው ሞሳድ የሚባለው ድርጅት እዛ መጠለያ አድርገው ነበር ነው እዛ ወልዳ በቃ ወለል ላይ አቅፋ ነበር የምትተኛ። እና ይሄ ነው ብዙ ጊዜ የሴቶች ችግር ተመሳሳይ ይመስለናል፣ ግን ሴቶች የሚሸከሙት አይነት ጉዳት በአይነቱ ይለያል። እና ያው በጣም የሚከፋው ደግሞ አሁን ለምሳሌ ወለጋ ውስጥ ከመተከል ተፈናቅለው የመጣ አንድ ኮሚኒቲ ውስጥ ብዙ የከፋ ነገር ስንሰማ ነበረ። ልጆቻቸው ፊት ለፊታቸው የተገደለባቸው ሴቶች በቃ ያለው ትሮማ መናገር እስከማይችሉ ድረስ መድፈር አለ። ምንም የመድፈር ጥሩ የለም፣ ግን ደግሞ በአይነቱም በቃ ለመስማት የሚከብድ አይነት አስገድዶ መድፈር ነው ብዙ ቦታዎች የሰማ ነው።
በትግራይ ክልል ያለውን የሴቶችና ሕጻናት ችግርን በተመለከተ እስካሁን ድረስ በቂ መረጃ እንዳልነበረ የሚጠቅሱት ዶክተር ስን ተፈራ አሁን ላይ እየወጡ ያሉ መረጃዎችም መጠነ ሰፊ የሆነ ጉዳት መድረሱን እያመላከቱ መሆናቸውን ገልጸው ከዚህ ቀደም በተለያዩ ቦታ የነበሩ ግጭቶች ላይ ተመሳሳይና ተቀራራቢ ጥቃቶች በሴቶች ላይ ደርሷል ይላሉ።
የትግራይ ትንሽ ይከብዳል። እኛም ትንሽ ተወቅሰንበታል ስለ ትግራይ በቂ አልጮኋችሁም የሚለው፣ ግን በቂ መረጃም ስላልነበረ ነው። አሁን ገና ነው የእርዳታ ድርጅቶች በዚህ ሳምንት ነው ለመሄድ እየተዘጋጁ ያሉት። ለእኛ ክፍት አይደለም፣ ያም ዝግ ነው። ከእርዳታ ድርጅቶችም የምንሰማው ዝግ ነው። ስለዚህ እኛ ትኩረት እያደረግን ያለ ነው ተበዳዮች ራሳቸው ደረሰብን የሚሉ ሰዎች ምንድን ነው የሚሉትን ለመስማት የምንሞክረው። ይህን ስንድም ደግሞ እንደ መንግስትን አካል ወይም ተቃ የመደገፍ ነገር ሳይሆን ሴቶችን የመደገፍ ጉዳይ ነው። ምንድን ነው ሴቶች ላይ እየደረሰ ያለው? የሴቶች መደፈር የትም ቦታ ያለ ነገር ነው። ስለዚህ ትግራይም እንደሚኖር እናውቃለን፣ ምክንያቱም ከጥቃት ጋር ግን እንዳልኩሽ በጥናት የተደገፈ ነገር ማግኘት እስካሁን ከብዶናል። ነገር ግን የተባበሩት መንግስታት ልዩ ልዑክ በጾታዊ ጥቃት ዙሪያ እሳቸው ያወጡት ላይ የሰማናቸው ሪፖርቶች ብለ ገለጹት አለ ስኖኛም መድገም የሚችለው በተለይ ቤተሰቦች የራሳቸውን የቤተሰብ አካል እንግዲህ እህት፣ ወንድም፣ ልጅ ሊሆን ይችላል፣ ግን እንዲደፍሩ እንደሚገደዱ ሪፖርት ደርሶናል እና ይሄ ነገር በጣም አሳስቦናል ብለው ሪፖርት አውጥተዋል። ባለፈው ሳምንት ወይም ከዛ ሳምንት በፊት እኛም ይሄን እንደ አንድ ግባት የተጠቀምነው ነገር ነው። ያም ሆነ ይሄ ሴቶች በተለየ ሁኔታ ከማንም በላይ እየተጎዱ እንደሆነ እናየውም የምናውቀው ነው። ያው የጦርነት ባህሪ ስለሆነ ማለት ነው። የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማና ያኔ የተጀመረ ይመስለናል። እነዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት። ግን በተቻለ መጠን እነዚህ ነገሮች በተለይ እይታ ሲጨመርበት እየተሻሻሉ እንደሚመጡ ተስፋ እናደርጋለን።
የውይይቱ ተሳታፊዎች እርዳታ አሰጣጥን ጨምሮ በግጭት ወቅት ለሴቶችና ልጃገረዶች ልዩ ትኩረት እንደሚያስፈልግ ስምምነት ላይ የደረሱ ሲሆን በአጠቃላይም በዘላቂነት የስነ ልቦና ጠባሳና ቱራማ እንዳይፈጠርም አትኩሮት ተሰጥቶት ሊሰራበት እንደሚባ ይጠቁማሉ።
በተለይ በስነ ልቦና ጉዳት ዙሪያ በቅዳሜም ስብሰባ ያወራነው ነገር እንደውም አንድ ተሳታፊ ወይ ምን አለች፣ ለምሳሌ ልክ አንድ ግጭት ኖሮ ወዲያው ቶሎ ብለን የምንቸኩለው የወደቁ ፎቆችን ለማንሳት በቃ ሲስተሞችን ለማስተካከል ነው አይደለም። ልጆች ከትምህርት ቤት ከወጡ ወደ ትምህርት ቤት እንዲመለሱ እሱ ላይ ነው ፎከስ የምናደርገው። ግን ስነ ልቦናን በተለይ የህጻናትን ስነ ልቦና የመደገፍ የማስተካከል ነገር እንደዛ ቢለፋበት ትንሽ ለውጥ ይኖር ነበረ። ሰው ፊት ለፊታቸው እየተገደለ አሁን እንዳልኩሽ በህይወትና በሞት ዙሪያ ላለ ህብረተሰብ ስለ ስነ ልቦና ድጋፍ ማውራትም በጣም ይርቃል እና አንድ የተጎዳ ትውልድ እየተፈጠረ እንደሆነ ምንም ጥያቄ የለውም። ግን ብዙ ጊዜ ደግሞ ኮሚኒቲዎች ላይ የሚያጽናናኝ ምንድን ነው አብሮ የኖሩ ህብረተሰቦች ናቸው እነዚህ እና ብዙ ጊዜ ባህላዊ የሆነ ትውፊታዊ የሆኑ የመታረቂያ ሜካኒዝሞች አሉ፣ በማድረቂያ የመካሻ ሜካኒዝሞች አሉ እና በቃ ሁል ጊዜ ተስፋዬ ይሄ ነው። ምክንያቱም የሆነ መሰረት መሰራት አለበት። መንግስት እርዳታ ብሎ ነገሮች ከእንጆው ለምነው የሚለቀው ነገር አለ። አሁን ግን ከመጀመሪያው የተማከለ ይመስለኛል። እንደምሰማውኛ ከተፋ እርዳታ መስጠት ውስጥ መሳተፍ አንችልም። በጣም ትንሽ ስለሆነ አቅሙም ስለሌለን ሰዎች እንደምንሰማው ትንሽ እየተሻሻለ ያለ ነገር አለ የሚለው ነው። የንጽህና መጠበቂያ ላይም መጠንቀቅ ያለብን በዛ ባህል የሚጠቀሙበት ነገር መሆን አለበት። ድርጅት ይመጣና በቅንነት የህብረተሰብ የማይጠቀምበትን ነገር በትኖ ይሄዳል። ያው ሞኔታይዝ ይደረጋል፣ ወዲያው ይሸጣል። ሁልጊዜ መጠየቅ አለብን። ሰዎች ስናናገር የሚያስፈልገውን ነገር እንረዳለን። ይሄ ማለት ደግሞ ኦፍኮርስ የመንግስት ኃላፊነት ይጠይቃል። ይህን ቦታ ለመሄድ እና ለእርዳታ ለለጋሽ ድርጅቶች ደግሞ ክፍት መሆን ያስፈልጋል።
የሴታዊት ንቅናቄ በግጭት ጊዜ ለሚፈጸሙ ጾታዊ ጥቃቶች ገለልተኛ አካላት ምርመራ እንዲያደርጉ፣ በግጭት ቀጠና ውስጥም ለተፈናቃዮችና ለሀገር ውስጥ ስደተኛ ሴቶች ጥበቃ ቅድሚያ እንዲሰጥ፣ በግጭቶች ሳቢያ የሚፈጸሙ ጾታዊ ጥቃቶችም በገለልተኛ አካላት ምርመራ እንዲደረግባቸውና አጥቂዎችም ለፍርድ እንዲቀርቡ እስከ የካቲት 12 2013 ዓ.ም ድረስ የሚቆይ የድረገጽ የፊርማ ማሰባሰብ መርሃ ግብር እያካሄዱ ይገኛሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዶክተር ስህን ተፈራን ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በኮቪድ-19 ምክንያት እነዚህን ፕሮግራሞች የምናሰናዳላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ደግሞ ከኢትዮጵያ ወጣ እንበልና ወደ ደቡብ አፍሪካ እንዝለቅ። በደቡብ አፍሪካ እርቀው በሚገኙ ስፍራዎች ኮቪድ-19ን የሚመለከቱ መልእክቶችን ለማስተላለፍ ድሮኖች ወይም አናሳ ጠያራዎች በስራ ላይ ውለዋል። በአካባቢው ቋንቋዎች የሚሰራጩት የጥንቃቄ መልእክቶችም ማህበረሰቦችን እየጠቀሙ እንደሆነ ተሰምቷል። የማሪስ ደ ኢ ክላርክን ዘገባ ሀብታም ስዩም እንደሚከተለው ያስደምጠናል።
ኮቪድ-19 ደቡብ አፍሪካ ውስጥ ብዙ ነገሮችን ለውጧል። በደቡብ አፍሪካ ሰሜናዊ የሊምፖፖ አውራጃ በሚገኘው የታላቁ ታዛኒን ወረዳ ስለ ገዳዩ ቫይረስ መልእክት የሚያስተላልፉት ከንቲባ ድምጻቸው የሚመጣው በሰማይ ላይ ከሚበሩት ሰው አልባ አናሳ ጠያራዎች ወይንም ድሮኖች ነው። በወረዳው 3 ብቻ ሆስፒታሎች እንደመኖራቸው መጠነ ሰፊ የኮሮና ቫይረስ መከላከያ እርምጃዎች ያስፈልጋሉ ይላሉ ከንቲባ ማሪፔ ማንጌና።
We are able to access our people. We a drone when it flies where to hovers.
ሁሉም ሰዎች ላይ መድረስ ይችላል። ድሮኖች ሲበሩ በማህበረሰቦች መኖሪያ በላይ ሲንሳፈፉ ቀልብ ይሰርቃሉ። የሰዎችን ትኩረት ይወስዳሉ። ሰዎች ለመስማት እየተነገረ ያለው መልእክት ስለምን እንደሆነ ለማዳመጥ ፍላጎት ያድርባቸዋል።
ፈቃድ የተሰጠው የድሮን አገልግሎት ሰጪ ድርጅት የኮሮና ቫይረስ በእጅጉ በተስፋፋባቸው ስፍራዎች መልእክቶቹ እንዲሰራጩ እያደረገ ነው። አገልግሎቱ በደቡብ አፍሪካ ፖሊስ አቅጣጫን፣ ከወረዳው የኮቪድ-19 ኮሚቴ ደግሞ የመርህ እገዛ ያገኛል። ታላቁ የታንዚን ወረዳ ብቸኛው ከቲሶ አቪዬሽን አገልግሎት ድሮኖችን ለመጠቀም የፈቀደ እንደሆነ የድርጅቱ ኃላፊ ጃክ ሽሉባና ይናገራሉ።
ለዚህ አገልግሎት ከፍተኛ መጠን ያለው ገንዘብ እንደምንጠይቅ ነበር የሚያስቡት። አንዳንዶቹ ደግሞ ከዚህ ይልቅ ለምን ውሃ አታቀርቡልንም ሲሉ ሊጠይቁም ይችላሉ። የቴክኖሎጂ ወጪና ይሄን ከመሰለው አገልግሎት የሚገኘውን ጥቅም ዋጋ የሚመጣጠን እርምጃ ነው።
ድሮኖች ለአፍሪካ የገጠር አካባቢዎች ለመሰል ዓላማዎች የተመቹ ናቸው። የዚህ ምክንያቱ ደግሞ ከሚወጣባቸው ወጪ በላይ ጥቅም ስለሚሰጡ መሆኑን የደቡብ አፍሪካ ሰው አልባ ጠያራዎች ስርዓት ፌዴሬሽን ሊቀመንበር ሳም ተዋላ ይናገራሉ።
ከሌሎች የዓለም አካባቢዎች ወይንም ሀገራት ይልቅ ድሮኖች የተሻለ ጥቅም ሊሰጡ የሚችሉት አፍሪካ ውስጥ ነው። የዚህ ምክንያቱ ደግሞ የሚገጥሙን የተለዩ ተግዳሮቶች በመሆናቸው። ወጪን ወደ መሰሉ ጉዳዮች ስንመጣ ደግሞ ድሮኖች ተጨማሪ ጥቅም አላቸው። ድሮኖች ሰዎችን ስልታዊ በሆነ መንገድ ለማስቀመጥ የሚያስችለውን መልካም እድል ይሰጣሉ።
ስለ ኮቪድ-19 እየተሰራጨ የሚገኙ መልእክት የታዛኒን ወረዳን እየጠቀመ እንደሆነ የአካባቢው ጋዜጠኛ ጆ ድሬር ያስረዳል።
እንዳገዘ አምናለሁ። እነዚህ ድሮኖች መልእክቶቹን ባሰራጩ ኖሮ በራቁ ስፍራዎች የሚገኙ ሰዎች ስለ በሽታው ማወቅ አይችሉም ነበር።
እስካሁን ድረስ በታላቁ የታዛኒን ወረዳ በኮሮና ቫይረስ የተያዘው አንድ ሰው ብቻ ነው።
ቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የጋግና በዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን በያማሪክ ላይ ለጋግና በያላችሁ በትዊተርም እንዲሁ #ጋግና በመጠቀም አድርሱን። በፕሮግራም አርትዖቱ ሰለሞን አባተ፣ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታም ስዩም ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። እናንተም አብራችሁን ስለነበራችሁ እያመሰገንን በነገው ምሽት እስከምንገናኝ ድረስ
I'm gonna go.